Voice of America. አመቺ የሆነውን ስርዓት ለመገንባት ኢትዮጵያ ከራሷ ባህልና ማህበራዊ አወቃቀር መነሳት አለባት ሲሉ የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቋሚ አመራር ካኦ ደምሴ ጻራ ተናግረዋል። በቡራዩ በሚኖሩ የጋሞ ተወላጆች ላይ የተፈጸመውን ግድያ ተከትሎ በጋሞ ጎፋ ዞን ዋና ከተማ አርባ ምንጭ የታየውን የአንዳንድ ወጣቶች የጥቃት ሙከራ ከተከላከሉት አንዱ ናቸው ካኦ ደምሴ ጻራ። ይህንን መነሻ ያደረገው እስክንድር ፍሬው አነጋግሯቸዋል።
ሰሞኑን በጋሞ ጎፋ ዞን የሆነው የበረካቶችን ቀልብ ገዝቷል። በአርባ ምንጭ የተደረገው የዜጎችን ልብ ማርኳል። ሊባባስ የነበረ ግጭት ተገጥቷል። ሊፈጸም የነበረ ጥፋት በጋሞ ወግ በኢትዮጵያ ባህል እንዲቀር ተደርጓል። መስከረም 7/2011 አብዛኛዎቹ የጋሞ ብሔረሰብ ተወላጆች በሆኑ ዜጎች ላይ በቡራዩ የተፈጸመው ግድያ ያሳዘናቸው፣ ድርጊቱ ያስቆጣቸው የአርባ ምንጭ ከተማና አካባቢዋ ነዋሪዎች አደባባይ ወጡ። ሐዘናቸውን ለመግለጽ፣ ተቃውሟቸውን ለማስተማት የከተማዋን አስተዳደር ዕውቅና አግኝቶ ከተጠራው ሰልፍ ዓላማ ያፈነገጡ የተወሰኑ ወጣቶች ግን በስሜታዊነት ተንቀሳቀሱ። ከኦሮሚያ ጋር የተገናኘ ስም ባላቸው ባንኮች ላይ ጥቃት ለማድረስም ተነሱ። የጋሞ ብሔረሰብ ባህላዊ መሪዎች ግን ይህ እንዲሆን አልፈቀዱም። ካዎች፣ ማጋዎችና የአገር ሽማግሌዎች ከነዚህ ባንኮች ፊት አጥር ሆነው ቆሙ። ሳር ይዘው ተንበረከኩ። በጋሞ ጎፋ ዞን ከሚገኙ 42 ከፍተኛ ባህላዊ መሪዎች አንዱና የቀድሞው የደቡብ ህብረት አመራር አባል ካኦ ደምሴ ጻራ ይህንን ለማድረግ የመጀመሪያው ነበሩ። ባለፈው ሰኞ መስከረም 7 የሆነውን እንደዚህ ያስታውሳሉ።
ወጣቶች ናቸው እንግዲህ ሲሄዱ እኛ ከኋላ እንከተላቸው ነበር። ልክ ላይ እንደሄዱ የኦሮሚያ ልማት ባንክ የሚል ነበረና እሱን ሲያዩ ድንጋይ መወርወር ጀምራሉ። እኔ ታች ቆሜ ነበረ። ኳ ኳ ሲል እኔ ጥይት የተተኮሰ መሰለኝ። ስለዚህ ካለሁበት ብርጫ ወደፊት ሄድኩኝ። አሁን ሳይ ቤቱ ላይ ነው የሚወረውሩ። እንግዲህ አቆሙ ብለን በተለያየ መልክ ምልክት ብንሰጣቸው ሳያቆሙ ሲቀሩ፣ እንግዲህ በባህላችን መሰረት ሳር ነጭቼ ይዤ ቤቱ በር ላይ ሄጄ እንደዚህ እጄን ወደ ላይ በመዘርጋት ሳሩን በመያዝ ቆምኩኝ። እንግዲህ ሌሎችም ሽማግሌዎቹ እኔን አይተው መጥቶ ግማሹ ከኔ ጋር ይቆማል፣ ግማሹ ይንበረከካል። እና በይሄ እንግዲህ መጨረሻው ተማጽኖ ነው። በባህላችን
እርሶ ካውኖት ከእርሶ በታች ባለ የባህላዊ ማዕረግ ያሉ ናቸው ሌሎቹ የቆሙት። እስቲ ዝርዝራቸውን ይንገሩኝ። ሳር ይዘን ተንበረከክን ቆመን ያሏቸው?
አዎ፣ እኔ እንግዲህ በዛ ባህል መሰረት የመጨረሻው ወሳኝ ሰው ነኝ። እንግዲህ እኔ አሁን ስላለው ሄጄ ቤቱን ከጀርባ አድርጌ በሩ ላይ ነው የቆምኩት።
ዘበኛው ነው የቆሙት?
አዎ፣ ሳር ይዤ እቆማለሁ። ዘበኞቹ ፈርቶ ቤቱን ዘጉ። ክፈቱ አልኳቸው። ክፈቱ ክፈቱና ልቀቁ ብዬ አስከፈት ቆምኩኝ።
ባንኩ እየሰራ ነበር በዛ ሰዓት?
በዛ ሰዓት እየሰራ ነበር፣ ወይም ለመዝጋት ማሳብ ነበረው እንግዲህ ሰልፍ ከመጣ በኋላ። ስለዚህ ክፈቱ በሩን አልኩኝ። አትረበሹ፣ ቆሙ ወታችሁ፣ ግማሾቻችሁ ውስጡ ብዬ ካዘዝኩ በኋላ በሩ ላይ ቆምኩኝ። ከዛ በኋላ እንግዲህ አርባ ምንጭ የነበሩ ሽማግሌዎች፣ የሚመለከታቸው ሁሉ ሽማግሌዎች ሁሉ ይሄን በማደርግበት ጊዜ መጥተው ከኔ ጋር የቆመው ይቆማል፣ ሳር ይዘው የሚንበረከከው ይንበረከካል። በዛ መሀል እኔ እንግዲህ አልንበረከክም፣ ለእኔ አይፈቀድም እና የኔ ስራ መሀሉ ገብቶ ሳሩን ይዞ መቆም ነው። ከዚህ ቀጥሎ አሁን እጅ ላይ ያለውን የካዎ ምልክቱን ማሳየት ነው።
የባህላዊ መሪነትን ምልክት ማሳየት ነው።
ህዝቡን ማሳየት ነው። ይሄ የተከበረ ነገር ስለሆነ ይሄንን በማሳይበት ጊዜ መቆም አለበት እና በዛው እግዚአብሔር ይስጣቸው። አብዛኛው ከተማ ልጆች ናቸው፣ ይሄን ባህል ጠልቀው የማያውቁ ናቸው። ሆኖም የሚያውቁትም ውስጣቸው ሰዎች ስለነበሩ እንዲቆም ተደረገ።
በኦሮሚያ ኢንተርናሽናል ባንክና በአዋሽ ባንክ ላይ ሊፈጸሙ የነበሩ ተመሳሳይ ጥቃቶችም በዚህ መንገድ እንዲቆሙ መደረጉን ካኦ ደምሴ አስታውሰዋል። እናም የጋሞ ጎፋ ብሔረሰብ ካኦዎች፣ ማጋዎች፣ ቢታኒዎችና የአገር ሽማግሌዎች በቡራዩ ጉዳይ የሰከነ አካሄድ ተከትለዋል። በተግባር ተንቀሳቅሰዋል። በአርባ ምንጭ ሊፈጸም የነበረን ጥቃት አስቀርተዋል። ሕይወት ታድገዋል። ንብረት አድነዋል። ጥፋት በጥፋት እንዳይመለስ፣ ስህተት በስህተት እንዳይታረም አድርገዋል። ከኦሮሚያ አባገዳዎችና የአገር ሽማግሌዎች ጋር በመቀናጀት እየተካሄደ ያለው የሽምግልና ሂደትም እየተጠናቀቀ መሆኑን አብራርተዋል።
99% ሂደቱ ተካሂዷል። 1% ነው የሚቀረው።
እናንተ በሰላማዊ መንገድ በሰከነ ሁኔታ ነው ልትፈቱ እየጣራችሁ ያላችሁ። በማህበራዊ ሚዲያ በአንዳንድ ወገኖች የሚስተነዘረው ግን በዛ መንገድ አይደለም እየሄደ ያለው እና ምንድነው መልእክቶት እርሶ?
በኢትዮጵያ ውስጥ
እንደጋሞ ማህበረሰብ ባህላዊ መሪ ነው የሚነግሩኝ፣ ምን ይላሉ?
ይሄ እነዚህ አሁን በማህበራዊ ሚዲያዎች እና በአንዳንድ ዜና ማስተራጫዎች የሚገለጸው ከፖለቲካ አቋሞች ጋር የተያያዘ ይመስለኛል። ስለዚህ በተለያየ ፖለቲካ አቋም ላይ ሆነው ወገንተኛ በሆነ መልክ ዜናውን ለማስተራጨት ስለሚፈልጉ አንድም ኢትዮጵያን እየጎዱ ነው፣ ሁለተኛም በኢትዮጵያ ውስጥ ያለውን የብሔር ብሔረሰቦችን ጥያቄዎች ፍላጎቶች እየተጫኑ ነው። በዚህ ምክንያት አንዱ የኢትዮጵያ ባለ አደራ ራሱን የሚያደርግበት ሁኔታ አለ። ሌላኛው ደግሞ ኢትዮጵያን አፍራሽ አይነት አድርገው ይወዝዳሉ። እንደዚህ አይነት ጫፍ የረገጡ አመለካከቶች ኢትዮጵያን ይጎዱዋታል። ስለዚህ እነት ኢትዮጵያን የምንወድ ከሆነ የኢትዮጵያ አንድነት እንዲፈማን ነው እንዲቀጥል ከተፈለገ ሁሉን አካታች የሆነ አመለካከት እንዲኖር ፈልጋለሁ። ከዚህ ቀደም ፖለቲካ ተወኘ ቆይቻለሁ። ላለፉት 47 አመታት ነው በኢትዮጵያ ፖለቲካ ውስጥ የተንቀሳቀስኩት። በቂ ግንዛቤ በቂ እውቀት አለኝ ብዬ አምናለሁ። በርግጥ ወጥና ሙሉ የሆነ እውቀት ባይኖረኝም ለኔ የሚበቃ ለኢትዮጵያ አስተዋጽኦ ማድረግ ብቃት ላይ ነኝ ያለሁትና ይሄ ነገር መብረድ አለበት። በአብዮቱ ወቅት በኢያፓና በመኢሶን መካከል እንደሚደረገው አይነት ውጥረት አሁን ለመፍጠር የሚፈልግበት አቅጣጫ አለ። ስለዚህ ይሄ ነገር በሰከነ አይነት መሄድ አለበት። ይሄ ለውጥ ለኢትዮጵያ የመጨረሻ ይመስለኛል። ይሄ ለውጥ ደግሞ የመጣው በኢትዮጵያ ህዝብ ተጋድሎ፣ መስዋዕትነት፣ ውርደት፣ መሰደድ የመጣ ነገር። ይህ የህዝብ ፍላጎት ጫና ኢህአዴግን ዛሬ በሁለት ከፍሏል። ስለዚህ ለውጥ ፈላጊና የህዝብ ስሜት ተባቂ የሚለው ወገን ሲወጣ በድሮው እንቀጥል የሚሉ በአብዮታዊ ዲሞክራሲ አካሄድ አይነት እንቀጥል የሚሉ ወገኖች በኢህአዴግ ውስጥ እንደተፈጠሩ ይስማኛል። ስለዚህ እነዚህ በድሮ መንገድ እንሂድ የሚሉት ወገኖችም የኢህአዴግ ድርጅት አባላትም ቢሰክኑ አደብ ቢገዙና አሁን ህዝቡ ፈልጎት የመጣውን የለውጥ ጥያቄ ለመመለስ ቢዘጋጁ ይሄ አንድ የኢትዮጵያን አንድነት ለማስጠበቅ እንደ አንድ መሳሪያ እንደሚያገለግል ተስፋ አደርጋለሁ። ሁለተኛው በመገናኛ ብዙሃን ላይ ያሉ ሰዎች ብርቱ ጥንቃቄ ማድረግ አለባቸው። ገለልተኛ መሆን አለባቸው። የታሪክ ሰውና መገናኛ ብዙሃን አንድ ናቸው። ታሪክ አድሎ አያውቅም። የተደረገውን ድርጊቱን ነው የሚተርከው። ትርጉም መስጠት የለበትም። አንድ የታሪክ ምሁር የተደረገውን ነገር ድርጊቱን በሀቅ ካስቀመጠ በኋላ በታሪክ ውስጥ ኢንተርፕሬቴሽን የሚባል አለ። ለመተርጎም ከፈለገ የራሴ አስተያየት ብሎ መተርጎም ይችላል። የዜና ሰዎችም የተደረገውን ነገር ከእውነተኛው ምንጭ አግኝቶ ማሰራጨት የራሳቸውን ፍላጎት የራሳቸውን አቋም የራሳቸውን ፍላጎት ወይም አመለካከት ማንጸባረቅ የለባቸውም። አደባልቀው ይሄ መረጃ ነውና መረጃ የተሳሳተ ወደ ህዝብ ከገባ በኋላ መልሶ ለማውጣት መልሶ ለመንቀል እጅግ ብዙ ጉልበት ይጠይቃል። ጦር ከፈታው አገር ወሬ የፈታው አገር ይሄ በእውነቱ የኢትዮጵያውያን ምሳሌያዊ አነጋገር ነው። ዛሬ በዜና ማስተራጫ ላይ ያሉት ልጆች ይሄንን የኢትዮጵያ ልጆች መስማት አለባቸው።
እዚህ ላይ አቶ ደምሴ አካው ደምሴ እንግዲህ እርሶ ከፍተኛው የጋሞ ብሔረሰብ ባህላዊ ወይም ሃይማኖታዊ መሪ ነዎት። የዘመኑ ወጣቶች ሳይቀር እንደሚሰሙትም ባለፈው 40 ምንጭ በተካሄደው ሰልፍ ወቅት ተመልክተናል። ከዚህ አንፃር በማህበራዊ ሚዲያ ላይ የቡራዩን እንግዲህ ያመነሻ አድርገው የተለያየ ሐሳብ ልውጥ ለሚያደርጉ ሰዎች እርሶ በዋነኛነት ጥቃት እንደደረሰበት የጋሞ ማህበረሰብ መሪ የሚያስተላልፉት መልእክት ምንድነው? ምንድነው አስተያየቶት?
ዜና ማስ ሚዲያዎች እና እነዚህ ማህበራዊ ሚዲያዎች በተለይ መጠንቀቃለን። ይሄ ተንኮሳ አይነት መረጃዎችን ማስተላለፍ ቢቆጠቡ በኢትዮጵያ ስም አደራ ነው ምለው። የኢትዮጵያን አንድነት የሚጠብቁ ከሆነ ማለት የሚፈልጉ ከሆነ መጠንቀቅ አለባቸው። ኢትዮጵያ እኮ ለየት ያለች ሀገር ናት። ብርቱ ባህል ያላት ሀገር ናት። ብርቱ ሃይማኖት የምትከተል ሀገር ናት። ብዙሃን ህዝቦችን የያዘች ሀገር ናት። በቋንቋ፣ በባህል፣ በመሳሰለው ሁሉ በማህበራዊ አወቃቀር የተለያዩ ህዝቦችን አካታ ይዛ አርግዛ የተቀመጠች ሀገር ናት። ስለዚህ እያንዳንዱ ተነስቶ የራሱን ጎሳ የራሱን ብሔረሰብ የሚወክል ሐሳብ ብቻ እየተነዘረ አንድነቱ ላይ ጦር መወርወሩ ማንንም አይጠቅም። ሁለተኛ የኢትዮጵያ ዋስ የሆነ የትኛው ወገን ነው? የትኛው ፓርቲ ነው? የትኛው ወገን ነው? ኢትዮጵያ እኮ የሁላችን ነው። የኢትዮጵያ ችግር ምንድነው ነው እንደዚህ አይነት ጥያቄ ብትጠይቅ፣ የኢትዮጵያ ችግር የህዝቦቹ አይደለም፣ ፍትሃዊ ስርዓት ማጣት ነው። ዴሞክራሲያዊ ሰብአዊ ስርዓት ማጣት ነው። ይሄ እንዴት ይመለሳል ነው? ይሄ እድል ለሁለተኛ ጊዜ ተገኝቷል። ከኃይለ ሥላሴ ወደ ደርግ ስልጣን ሽግግር በሚደረግበት ስጋት ነበር። አሁን ከደርግ ወደ ህዝባዊ ወያኔ ሓርነት መሪነት ሽግግር ሲደረግም ስጋት ነበር። አሁን ከኢሃደግ ወደ ዲሞክራሲያዊ ስርዓት ሽግግሩ በሚደረግበት ጊዜ ይሄንን ሁሉም ዓለምም ኢትዮጵያም በደስታ ነው ተቀበሉት። ይሄ ሽግግር ሰላማዊ በሆነ መልክ በተመከረ መልክ ወደ ሽግግሩ ቢሄድ በጣም ደስ ይለኛል። እዚህ ላይ አንድ ነገር ለመናገር ፈልጋለሁ። ኢትዮጵያ እንደ አገር ከጀመረችበት እስከ 1966 ድረስ የመጣችበት ኢትዮጵያዊ ሆና አድጋ ነው የመጣችው። ስርዓቷ ሁሉ ኢትዮጵያዊ ነበር። የዩኒቨርሲቲ ተማሪዎች ባደረጉት ትግል ኢሮተ ዓለማዊ አካሄዳቸው ከኢትዮጵያ ጋር ማች የማያደርግ እድገቷ ጋር ባህሏ ጋር ሃይማኖቷ ጋር የማይጣጣም አመለካከት ይዘው በመምጣት ኢትዮጵያን በቆመችበት እንድትቀርና የባህድ አመለካከት ኢትዮጵያ ላይ እንዲተከል በማድረጋቸው ዛሬ ኢትዮጵያ አንድ ስትፈርስ አንድ ስትገነባ አንድ ስትፈርስ እዚህ ደርሳለች። ለኢትዮጵያ ወዳጆችም ለኢትዮጵያውያንም ለማስተላለፍ የምፈልገው ይሄ ነው። በተለይ ለመሁራን በተለይ የትኞቹ መሁራን ያ ትውልድ የተባለው ወደ ኋላ መመለስ አለባቸው 44 አመት ኡነት መሁራን ከሆኑ ኢትዮጵያን የሚወዱ ከሆነ ኢትዮጵያ ተቀላላ እድገቷ በ1966 ላይ ነው የቆመው። ሁለተኛ እድገቷ ከዛ ወዲህ እየተቀበልን የመጣነው አርቲፊሻል ውሰት ፍራት ወደ ኋላ ተመልሶ 66 ወደፊት ኢትዮጵያ ለምትሆነው 21ኛው ክፍለ ዘመን ውስጥ ፍትሃዊ ፍራት ኢትዮጵያ ልትመስረት የምትችለው ከራሷ ተነስተ ከራሷ መጨረስ አለባት። ስለዚህ ወደ ኋላ መመለስ አለባቸው ማጥናት አለባቸው። ኢትዮጵያን ይፈልጋል። ኢትዮጵያን መሁራን ይፈልጉ ራሳቸውን ይፈልጉ። ከዛ የተነሳ ፍራት እዛ ላይ የተገነባ ፍራት ማለትም ካለፈው ከአንደኛው ክፍለ ዘመንም በመውሰድ የተቀናጀ ኢትዮጵያዊ የሚመስል ፍራት መፍጠሩ ኢትዮጵያን ለዘላለም አንድ ያደርጋታል የሚል እምነት አለ። ወደ ኋላ እንመለስ በተለይ በተለይ መሁራንን የሚማጽነው ይሄ ነው እንጂ ይሄ ተቀባብሎ በቃላት የሚረጋገጡት ነገር የትም አያደርሰንም። ለኢትዮጵያ ዋስትና አይሆንም። እቺን መልእክት በደንብ እንደምታስተላልፍ ተስፋ አደርጋለሁ። ስለዚህ ኢትዮጵያ ከራሷ መነሳት ከራሷ ባህል መነሳት ከራሷ የማህበራዊ አወቃቀር መነሳት ስለዚህ እዚህ ላይ ቆመናልና አሁን ለአንደኛው ክፍለ ዘመን አመች የሚሆነውን ፍራት ከመጀመሪያው ተነስተን ወደ ፊት እናመልከት የሚሉ ኢትዮጵያውያን ናቸው። ኢትዮጵያን በእውነት የሚወዱና ኢትዮጵያን ሊያቋቁሙ የሚችሉት አሁን ተመልሰን 66 ላይ የነበረውን 69 ላይ የነበረውን እርግጫ ውስጥ ከገባን ኢትዮጵያን በትነን እናርፋታለን። ሌላ ምንም እናገኘው ነገር የለም። አንድ ማስተላለፍ ደግሞ የሚፈልገው ኢትዮጵያ እጆቿን ወደ ሰማይ ትዘረጋለች ተብሎ ሲነገር
ወደ እግዚአብሔር ትዘረጋለች
ወደ ሰማይ የሚባላል ወደ እግዚአብሔር የሚባላል በህይወቴ ይሄ ነገር አሁን ተግባራዊ የሆነ ነው የሚል እምነት አለኝ። ይሄ ለውጥም በዚህ ነው መጣው። የኢትዮጵያን ህዝብ እግዚአብሔር አነሳስቶ ወደዚህ ለውጥ እንዲመጣ አድርጓል። እግዚአብሔር ደግሞ ራሱ መጥቶ አይደለም የሚፈጥም በሰው ላይ አድሮ ሰውን ያመጣል። ምናልባት ጠቅላይ ሚኒስትር አብይ የዚህ የእግዚአብሔር መሳሪያ ሊሆን ይችላል ይሆን? ምክንያቱም የሚያፈልቃቸው አመለካከቶች ለኔ ለት ያሉ ናቸው። ከሁሉ በላይ ለምሳሌ የኢትዮጵያ ኦርቶዶክስ ተከፋፍሎ ኢትዮጵያን ከየት እናገኛለን ነው ያለው። ኢትዮጵያ የተመሰረተችው በኢትዮጵያ ኦርቶዶክስ ሃይማኖት ትሩፋት ላይ ነው። እውቀቷ ማንነቷ ባህሏ በተለይ ሰሜኑን በጣም ቢመለከትም ግን ከምንልክ በኋላ መላውን ኢትዮጵያ በሚያጠቃልል ሁኔታ የኢትዮጵያ ኦርቶዶክስ ሃይማኖት ማለት ኢትዮጵያ ማለት ነው። ይሄ ልጅ ይሄንን ነው የተቀሰው። በእውነት ይሄን በተቀሰበት ጊዜ እኔም ባይ ነው ማለት የኢትዮጵያን ቁስል አግኝቷል ነው ያልኩት። አሁን የሚናገራቸው ነገሮች ሁሉ በእውነት ላይ ተያለ። ይሄ እግዚአብሔር ጸጋ ነው። እግዚአብሔር በሱ አድሯል ባይ ነኝ። ብንሰማው ብንተባበረው በደከመበት ብናጠነክረው በሚሳታትበት ልጅ ነውና የአርባ ምናምን አመት ጎልማሳ ነው። ስለዚህ በደከመበት እና በሚሳታትበት ሁኔታ ቀርበን ብንመክረው ብናበረታታው አሁን ይህ ለውጥ በርግጥ የእግዚአብሔርና የኢትዮጵያ ህዝብ ነው። ይህ ጠቅላይ ሚኒስትር ሰምቷል። እግዚአብሔርም ምልክት የሰጠው ይመስለኛል።
የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቃዋሚ ፓርቲ አመራር አባል ከሆኑት ከአውደምስ የጻራ ጋር ያደረኩት ቃለ ምልልስ በዚህ አልተቋጨም። ከሌላ ዘገባ ጋር መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።